ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ኒውስ ካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክቡራን አድማጮቻችን፣ የመጽሐፍ ቅዱስ ትምህርት በራዲዮ ክፍለ ጊዜ ዛሬ ደግሞ ተከታታዩን የሮሜን መጽሐፍ ጥናት ይዞላችሁ ቀርቧል። ኛ ጋር እስከ መጨረሻው እንደምትሆኑ ተስፋ ያደረግን አስቀድመን በዚህ ዝማሬ አምላካችንን ከፍ ከፍ እናደርጋለን። እግዚአብሔር በእውነት ለዚህ ዝማሬ ይክበር ይመስገን። ዝማሬም ያገለገለን ወንድማችንን ፓስተር አብይ አዋዝን እግዚአብሔር አብዝቶ ይባርከው። ለኢየሱስ ክርስቶስ ሺህ ጊዜ ብቻ አይደለም፣ እልፍ ጊዜ ብቻም አይደለም፣ ከዚያም በላይ ደግሞ ለርሱ ብንሰግድለትና ብናመሰግነው ያንስበታል እንጂ አይበዛም። ወገኖቼ ሕይወታችንን በሙሉ ለሱ አስረክበን ለርሱ ብንኖር ምንኛ ደስ ባለን። በብዙም ቢሆን በጥቂቱ ለርሱ የምናቀርብለትን ምስጋና እግዚአብሔር ይወደዋል፣ ደስ ያሰኘዋል። ወገኖቼ የምስጋና አንደበትን እግዚአብሔር ለሁላችንም ይፍጠርልን። እንጸልይ። ጌታችን ሆይ ዛሬ ደግሞ ልትናገረን እንደገና ይህንን እድል ሰጥተናልና ክብር ተመስገን። የምንኖርበትን ታላቁን መመሪያህን መጽሐፍ ቅዱስን ስለሰጠህን በዚያም ደግሞ ስለምትናገረንና አንተነትን ስለምትገልጥልን ክብር ተመስገን። አሁን በምንሰማው በቃል በእውነት መኖር እንድንችል እርዳን። አንካሶች ሆነን እግዚአብሔር አምላኬ ስናሳዝንህ በምህረትህና በቸርነትህ ደግሞ ተገናኝን። በሚኖረን ክፍለ ጊዜ ሁሉ አንተ በታላቅነት በእኛ መካከል እንድትመላለስ የቃልህንም ምስጢር እንድትገላልጥልን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያስም ስትል ስማን። አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ከሮሜ ምዕራፍ 14 ስለ ጽኑ እምነትና ስለ ጽኑ ህሊና መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ሮሜ ምዕራፍ 14 ቁጥር 6ን ተመልከቱ። ሮሜ ምዕራፍ 14 ቁጥር 6ን ልብ በሉ። ወገኖቼ ቃሉ እንዲህ ይላል፣ ቀኑን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም እግዚአብሔርንም ያመሰግናል ይላል። እዚህ ላይ ልናውቀውና ልንረዳው የሚገባን ጉዳይ ቢኖር ቀኑን የሚያከብር ለጌታ ብሎ ማክበር እንዳለበት ነው። እንዲሁም ስጋን የሚበላ ከልቡ እግዚአብሔርን ያመሰግናል፣ ስጋንም የማይበላ እንዲሁ እግዚአብሔርን ከልቡ ያመሰግናል። ይህም የሚደረገው በምግብ ጠረጴዛ ላይ ሳይሆን በልብ ውስጥ ነው። ክርስቲያን ሊያደርገው የሚገባ ነገር ሁሉ ከልብ መሆን አለበት። ከቁጥር 7 እስከ 9 ያለውን ደግሞ እናንብብ። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቶአልና ሕያውም ሆኖአልና ይላል። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም ይላል። እኛ ወገኖቼ በክርስቶስ እስከሆን ድረስ ከክርስቶስ ተለይተን መኖር አንችልም። በሕይወት ኖርንም ሞትንም የምንኖረው ለርሱ ነው። ልብ በሉ፣ በሕይወት ብንኖርም ብንሞትም የምንኖረው ለርሱ ነው። በሕይወት ስንኖር የምንኖረው ለርሱ ነው፣ ብንሞትም የሞት ነው ለርሱ ነው። ወገኖቼ ሕይወታችን የሚወሰነው በጠረጴዛ ላይ በቀረበ የምግብ አይነትና ብዛት አይደለም፣ ነገር ግን በርሱ ነው። ይህም ደግሞ እጅግ አስፈላጊ ነገር ነው። አንድ ቀን በዚህ ምድር ላይ ለሰራነው ነገር መልስ ለመስጠት በእግዚአብሔር ፊት እንቆማለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን በኋላ ተመልከቱ። በዚያን ጊዜ የምትጠየቀው ወዳጄ ሆይ ጥያቄ ስለ በላኸው ምግብ ሳይሆን ስለ ሠራኸው ሥራ ነው። ሥጋን እየበላህም ሆነ ሳትበላ እግዚአብሔር ላይኖርህ ይችላል። የክርስቶስ ሞትና ትንሣኤ ለሕያዋንም ይሁን ለሙታን ጌትነቱን የገለጸበት ጥሩ መሠረትና ልምምድ ነው። ከቁጥር 10 እስከ 12 ያለውን አለፍ ብላችሁ ተመልከቱ። አንተም በወንድምህ ላይ ስለ ምን ትፈርዳለህ ይላል። በዚህ ክፍል ውስጥ ከወንድ ጋር ስታመነዝር አግኝተው ይዘዋት የመጡትን ፈሪሳውያን ኢየሱስ ከእናንተ ኀጢአት የሌለበት አስቀድሞ በድንጋይ ይውገራት እንዳላቸው ታስታውሳላችሁን? ዮሐንስ ምዕራፍ 8 ቁጥር 7ን ልብ በሉ። በዚያን ወቅት አንድም ሰው በዚያች አመንዝራ ሴት ላይ አንድ ድንጋይ እንኳን ሊወረውር የደፈረ አልነበረም። ወገኖቼ እኔም ሆንኩ እናንተ ከኀጢአት ነጻ አይደለንም። በዚህም ላይ በማንም ልንፈርድ አልተጠራንም። በሁሉ ላይ መፍረድ የሚችል እውነትንና ጽድቅን የተሞላው እግዚአብሔር ብቻ ነው። ከዚህ ሁሉ ግን ስለ ራሳችን እናስብ። በእግዚአብሔርም ፊት በፍርድ ቀን ምን መልስ መስጠት እንደሚገባን ዛሬ እናስተውል። ቁጥር 13 ላንብብላችሁ። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ ይላል ሐዋርያው ጳውሎስ። ባህሪያችንና ግንኙነታችን ሌሎች ደካማ ወንድሞችን እንዳያሰናክል እንድናሻሽልና እንድናሳድገው ይመክረናል። የምናደርጋቸው ነገሮች ለእኛ ትክክል ሆነው ቢታዩን እንኳን ለወንድሞቻችን እንቅፋትና ማሰናከያ እንዳናኖር እንጠንቀቅ። ከቁጥር 14 እስከ 15 ያለውን ደግሞ አለፍ ብላችሁ ተመልከቱ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቻለሁ። ነገር ግን ምንም እርኩስ እንዲሆን ለሚቆጥር ለርሱ እርኩስ ነው። ወንድምህንም በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ለርሱ የሞተለትን እርሱን በመብል አታጥፋው ይላል። ለዚያ ደካማ ወንድም ክርስቶስ እስከ ሞተለት ድረስ ሊያሰናክለው ከሚችለው ነገር ማለትም መብልም ይሁን ሌላ ድርጊትን ከማድረግ መቆጠብ መቻል አለብን። እንግዲህ ለእናንተ ያለው መልካም ነገር አይሰደብ ይላል ቁጥር 16 ላይ። በሌላ አባባል ነጻነት ማለት ፈቃድ ማግኘት ማለት አይደለም። አማኝ ነጻነቱን መጠቀም ያለበት ሌላውን ሰው ሳይጎዳ ነው። ዞትርም የምናደርገው ነገር ደካማ ክርስቲያኖችን እንደሚጎዳ ልናስብ ይገባል። የእግዚአብሔር መንግሥት ይላል ሐዋርያ ጳውሎስ በቁጥር 17 ላይ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና ይላል። በዚህ በሮሜ መልእክት ውስጥ ስለ እግዚአብሔር መንግሥት የሚያወራው ብቸኛ ጥቅስ ይህ ክፍል ነው። ይህ የእግዚአብሔር መንግሥት ተብሎ የተጠቀሰው ቃል በማቴዎስ ወንጌል መንግሥተ ሰማያት ተብሎ ከተጠቀሰው ጋር ተመሳሳይነት ያለው አይመስለኝም። የእግዚአብሔር መንግሥት ቤተ ክርስቲያንና እግዚአብሔር የፈጠረውን አጠቃላይ ዓለማትን ይጠቀልላል ብዬ ነው የማምነው። ይህም ማለት ሰፊና ትልቅ ሲሆን ይህም የሚያመለክተው እግዚአብሔር የፈጠረውን ሁሉ እንደሚገዛ ነው። እግዚአብሔር ፍጥረትን ሁሉ ለመግዛት የሚጠቀምበት መሳሪያ ቃሉና መንፈሱ ባላት በቤተ ክርስቲያን ነው። ወደዚህ መንግሥት ለመግባት ዳግም መወለድና አዲስ ፍጥረት መሆን ያስፈልጋል። ኢየሱስ ለኒቆዲሞስ ሲናገር እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ዮሐንስ ምዕራፍ 3 ቁጥር 3ን ልብ ይሏል። ይህ የእግዚአብሔር መንግሥት መብልና መጠጥ ሳይሆን በመንፈስ ቅዱስ የሆነ ደስታ ነው። ሥጋን ከመብላትና ካለመብላትም ጋር ምንም አይነት ግንኙነት የለውም። እነዚህም ነገሮች ወደ እግዚአብሔር መንግሥት ከመግባት ጋር ፈጽሞ ግንኙነት የላቸውም። ወገኖቼ በዚህ ጥቅስ ውስጥ ጽድቅ የሚለው ቃል በምዕራፍ 1 እና በምዕራፍ 3 ውስጥ እንደተጠቀሰው ጽድቅ ማለት ነው። ይህም ደግሞ ከእግዚአብሔር ጋር በንጽህና መኖር ማለት ነው። መንፈስ ቅዱስ የሚለው ልብ በሉ መንፈስ ቅዱስ የሚለው ቃል ከጽድቅ ጋር አብሮ የሚሄድ ሲሆን የሚያመለክተው በመንፈስ የሆነውን አረማመዳችንን ነው። መንፈስ ቅዱስ የሚለው ከጽድቅ ጋር አብሮ የሚሄድ ሲሆን የሚያመለክተው በመንፈስ የሆነውን አረማመዳችንን ነው። ይህም ከቃል ይልቅ ተግባርን የሚያመለክት ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ይህም ከቃል ይልቅ ተግባርን የሚያመለክት ነው። ደስታ የሚለው ቃል ደግሞ በአማኞች ሕይወት ውስጥ የሚፈጸም የመንፈስ ቅዱስ ፍሬን ነው የሚያመለክተው። ደስታ የሚለው ቃል በአማኞች ሕይወት ውስጥ የሚፈጸም የመንፈስ ቅዱስ ፍሬን ነው የሚያመለክተው። ደስታ ወገኖቼ በአማኞች ሕይወት ውስጥ ይሆናል ማለት በየደረስንበት እየሳቅን እንሄዳለን ማለት ሳይሆን በልብ ውስጥ የሚፈጠር የደስታ ስሜት ማለት ነው። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው ይላል ሐዋርያ ጳውሎስ በቁጥር 18 ላይ። እዚህ ላይ አዲስ ፍጥረት በመሆን ስለምንለማመደው ስለ እግዚአብሔር መንግሥት ነው የሚናገረው። ክርስቶስ እንድናገለግለው የፈለገው በምግብና በመጠጥ ሳይሆን በመንፈስ ቅዱስ በሆነ ጽድቅ፣ ሰላምና ደስታ ነው። ይህንን አርፍተ ነገር እንደገና ልድገምላችሁ። ክርስቶስ እንድናገለግለው የፈለገው በምግብና በመጠጥ ሳይሆን በመንፈስ ቅዱስ በሆነ ጽድቅ፣ ሰላምና ደስታ ነው። አማኞች በዚህ መንገድ እግዚአብሔርን ከማስከበራቸውም በላይ ሰዎችንም ወደ ጌታ ማምጣት ይችላሉ። በሰውም ዘንድ የተመሰገነ ነው ይላል ሐዋርያው። ቁጥር 18ን ተመልከቱ። ይህ ማለት አንድ ሰው አማኝ ከመሆኑ እየተነሳ ያደንቁታል ወይም ያከብሩታል ማለት አይደለም። ከዚህ ይልቅ ግን ምናልባትም ሊያሳድዱት ይችላሉ። ይህ ማለት ግን ሰዎች አማኙን ጨዋ ሆኖ በማግኘታቸው ሊያከብሩት እንደሚችሉ ነው። ይህ ለአማኞች ባህሪ ታላቅ መመሪያ ነው። የአማኞች ምልልስም ሆነ ንግግር እግዚአብሔርን ሊያስከብርና የሰዎችን ሕሊና ሊያሳርፍ መቻል አለበት። ቁጥር 19ን ተመልከቱ። እንግዲያስ ሰላም የሚቆምበትን እርስ በርሳችንም የምንታነጽበትን እንከተል ይላል። ይህ የሚያሳየን አማኞች ከልብ የሆነ ትጋትን በማሳየት ሰላም የሚገኝበትንና እርስ በርስ የሚታነጹበትን ሕይወት እንዲከተሉ ነው። ወንድሞችን ሊያሰናክል ከሚችል ከምግብም ሆነ ከሌላ ነገር ተቆጥቦ መንፈሳዊ ዋጋ ያላቸውን ጽድቅን፣ ሰላምንና በመንፈስ ቅዱስ የሆነን ደስታን መከተልን ነው። አማኞችን ሊያንጹ የሚችሉ እነዚህ ነገሮች ናቸውና። ቁጥር 1 ደግሞ አለፍ ብለን እናንብብ። በመብል ምክንያት የእግዚአብሔርን ሥራ አታፍርስ፣ ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው ይላል። ለምግብ ብላችሁ የእግዚአብሔርን ሥራ ማበላሸት የለባችሁ ማድማጮች። በርግጥ አማኞች ሥጋን ለመብላትም ሆነ ላለመብላት መብት አላቸው። ነገር ግን የምግብ ፍላጎታቸውን ለማርካት ሲሉ በደካማ ወንድሞቻቸው ልብ ውስጥ የተጀመረውን የእግዚአብሔርን ሥራ በማበላሸት ወይም ደግሞ ማበላሸት የለባችሁ። ላንዱ ርካታ የሆነ ለሌላው ጥፋት ሊሆን ይችላል። ለሥጋችሁ ርካታ ብላችሁ ወንድሞቻችሁን እንዳታጠፉ ተጠንቀቁ። ቁጥር 1ን ተመልከቱ። ሥጋን አለመብላት ወይንንም አለመጠጣት ወንድምህም የሚሰናከልበትን አለማድረግ መልካም ነው ይላል አዋርያው ጳውሎስ። ወገኖቼ መብላትና መጠጣት ከመለው አልፎ ሄዶ ወንድምህን የሚያሰናክለው ማንኛውንም ነገር አለማድረግ መልካም ነው ይለናል። ማንኛውንም ነገር የሚለው ለደካማው ወንድም ኃጢአት፣ ለብርቱ ደግሞ መልካም ሊሆን የሚችል የሕሊና ዳኝነትና ፍርድ የሚጠይቅ ጉዳይ ነው። ቁጥር 22 ሁለተኛውን የክርስቲያን ባህሪ መመሪያን ይሰጠናል። ያም ደግሞ ሕሊና ይላል። እንዲህ ይነበባል፣ ላንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው ይላል። ይህንን ሁለተኛውን መመሪያ ጽኑ ፍላጎት በሚለው ውስጥ በመጠኑም ቢሆን ተመልክተናል። ለእግዚአብሔር ብለን በሚናደርገው ነገር ሁሉ ይህንን ማድረጌ ትክክል ነውን? የማደርገው ሁሉ ከልብ ከሆነ ፍላጎት በመደነቅና በደስታ ነውን ብለን እንድንጠይቅ ወይም ደግሞ እንደምንጠይቅ ሁሉ ይህም ሁለተኛው መመሪያ ፈትኖ መልካም እንዲሆን በሚቆጥር በራሱም ላይ የማይፈርድ በማለት በሚናደርገው ነገር ላይ ሊኖር የሚገባውን የሕሊና ዳኝነት ለማሳየት ይሞክራል። አማኞች የሚያደርጉትን ነገር ሁሉ ዘወትር ወደ ኋላ መለስ ብለው በንጹህ ሕሊና መመልከት አለባቸው። እስቲ ወደ ኋላ መለስ ብዬ በሉቃስ ወንጌል ምዕራፍ 15 ውስጥ የተጠቀሰውን የኮብላዩን ልጅ ምሳሌ ላንሳ። ይህ ልጅ ወገኖቼ ከአባቱ ላይ ድርሻውን ወስዶ በመሰለው መንገድ ሄደ። በሄደበት ጎዳና ደግሞ ይደረግ የነበረውን ከትንሹ ኃጢአት ጀምሮ እስከ ትልቁ ድረስ ሁሉን ነገር አደረገ፣ ተዝናና። በመጨረሻም ያለውን ገንዘብ በሙሉ ስለጨረሰ ያሳማረኛ ሆነ። ዘወትርም ይራብ ስለነበረ ለመጥገብ አሳማዎች ይበሉት የነበረውን ያሳማ ምግብ ይመኝ ነበር። ይህ ልጅ በራሱ ጥፋት ይሁሉ ይምጣበት እንጂ ለአባቱ አሁንም ቢሆን ልጅ ነው። ምንም እንኳን ወገኖቼ ውሎውና ዳሩ ካሳማ ጋር ቢሆንም ስላደረገው ነገር መጸጸቱና ጥፋተኝነቱ ይስማው ነበር። አንድ ቀን ወደ አባቱ ቤት እንደሚመለስ አባቱም ሊቀበለው እንደሚችል ያስብ ጀመረ። በዚህ ኮብላይ ልጅና ባሳማዎች መካከል የነበረው ልዩነት ይሄ ነበር። ልጁ ወደ አባቴ ቤት መለሳለው ብሎ ያስባል፣ ያሰላስላል። አሳማዎች ግን አሳማዎች ናቸውና ይህንን አያስቡም፣ አይመኙም። ይህ ልጅ ግን ሁሉን ካመዛዘነ በኋላ ወደ አባቴ መለሳለው ኃጢአቴንም እናዘዛለው ይላል። በክርስቲያንና ክርስቲያን ባልሆነ ሰው መካከል ያለ ልዩነት ይህንን ይመስላል። ክርስቲያን ያልሆነው ሰው የሚወክሰው ኃጢአት ስለሌለ ይበልጥ ኃጢአትን ለማድረግ ይደፍራል። መሽቶ በነጋ ቁጥር ልቡን ለበለጠ ኃጢአት ያነሳሳል፣ ይሰለፋልም። ክርስቲያን የሆነ ሰው ግን ስለ ሠራው በደልና ስህተት ይጸጸታል፣ ከኃጢአቱም ይመለሳል። ክርስቲያን ወገኖቼ የሰራችሁትን ሥራ ወደ ኋላ ተመልሳችሁ ተመልክታችሁ ባደረጋችሁት መጥፎ ነገር ራሳችሁን ጠልታችሁ ታውቃላችሁን? ይህ ከሆነ ሕሊናችሁ እየወቀሳችሁ ነው ማለት ነው። ምንም አይነት ነገር ይሁን ሌሎችም ሰዎች ያድርጉት ለእናንተ ስህተት ሊሆን ስለሚችል ነው ሕሊናችሁ እየወቀሳችሁ። የሮሜ ምዕራፍ 14 የመጨረሻውን ቁጥር 23ን እስቲ እናንብበው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው ይለናል ሐዋርያው። በእምነት ያልሆነ ሁሉ ኃጢአት ነው። ወገኖቼ የምታደርጉትን ነገር ሁሉ ማመን መቻል አለባችሁ። የምታደርጉትን ነገር ሁሉ የማታምኑ ከሆነ አታድርጉት። ካደረጋችሁት ደግሞ ቃሉ እንደሚለው ኃጢአት ይሆንባችኋል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ ምዕራፍ 14 ጥናታችንን እዚህ ላይ እናበቃለን። ከዚህ ከትምህርቱ እግዚአብሔር ለእናንተም ሆነ ለእኛ ብዙ ቁም ነገሮችን እንዳተረፈልን እምነታችን ነው። ከዚህ በመቀጠል ደግሞ የምዕራፍ 15ን ትምህርት አብረን እንመለከታለን። በዚህ በምዕራፍ 15 ውስጥ በዋናነት ለደካማ ወንድም ማሰብን በክርስቶስ አካል ውስጥ ያይሁድና ያዛብ ባንድ ላይ መሆንንና የጳውሎስን ቀጣይ የሕይወት ምስክርነት እንመለከታለን። ልትገምላችሁ ቶሎ ጻፍ አድርጉ። በሮሜ ምዕራፍ 15 ውስጥ ለደካማ ወንድም ማሰብን በክርስቶስ አካል ውስጥ ያይሁድና ያዛብ ባንድ ላይ መሆንንና የጳውሎስን ቀጣይ የሕይወት ምስክርነት እንመለከታለን። አድማጮቼ ያንድ ክርስቲያን ባህሪ መመሪያ የሆኑትን ጽኑ እምነትንና ህሊናን በቀደመው በምዕራፍ 14 ውስጥ ተመልክተናል። አሁን ደግሞ ካለፈው ምዕራፍ የቀጠለውን ስለ ደካማው ወንድም የሚያስተምረውን ስንመለከት በመቀጠልም አይሁድና አዛብ እግዚአብሔርን ለማክበር ባንድ አካል ውስጥ መግባታቸውን እናያለን። በመጨረሻም ጳውሎስ በአዛብና በሮማውያን ዘንድ ስላደረገው የወንጌል ሥራ የሚሰጠው ምስክርነት እናነባለን ወይም ደግሞ እንማራለን። ለደካማው ወንድም ማሰብ ይላል ርዕሱ። ሮሜ ምዕራፍ 15 ቁጥር 1ን ተመልከቱ። እኛም ኃይለኞች ይሆን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል ይላል። የክርስቲያኖችን ባህሪ በሚመለከት ይህ ሦስተኛውና የመጨረሻው መመሪያ ነው። አንድ ክርስቲያን ወንድም ወደ ቤታችሁ ቢመጣ የማይሆን ነገርን አታሳዩትም። ምን ጊዜም ቢሆን ወገኖቼ ማድረግ የሚገባችሁ ነገር ከክርስቶስ ጋር ያለውን መልካም ግንኙነት የሚጠናከርለትን ተገቢ የሆነን ነገር ነው። የማይሆንና የማይገባን ነገር በቃልም ሆነ በተግባር የምታሳዩት ከሆነ የደካማ ወንድም ሊና ይበላሻል። ከክርስቶስም ጋር የሚኖረው ሕይወት መጥፎ አደጋ ላይ ሊወድቅ ይችላል ወይም ደግሞ ፈጽሞ ይቋረጥ ይሆናል። ጳውሎስ ራሱን ጠንካራ ከሆኑ ታማኞች ውስጥ ነበር የሚመደበው። ነገር ግን የደካማ ወንድሞችን ሊና ሌሎች እንዳያበላሹ አበክሮ ይመክርና ይገስጽ ነበር። ለቆሮንቶስ ሰዎች በጻፈው መልእክት ውስጥ ስለዚህም መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም ነበር ያለው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 20ን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 20 ምንም እንኳን መጽሐፍ ቅዱስ ብዙ ነገሮችን በግልጽ ባይነግረንም ከዚህ በታች የተዘረዘሩትን 3 ጠቃሚ የሆኑ መመሪያዎችን ሰጥቶናል። እነዚህም መመሪያዎች አንደኛ ጽኑ እምነት ሲሆን ይህም ማለት የምናደርገውን ነገር ሁሉ እግዚአብሔር እንድናደርገው ከኛ የሚፈልገው መሆኑን ተረድተን ከልብ በመስጠት ወይም ደግሞ በመሰጠት ልናከናውነው የሚገባን ጉዳይ ነው። ልድገምላችሁ። የመጀመሪያው መመሪያ ጽኑ እምነት ነው። ይህም ማለት የምናደርገውን ነገር ሁሉ እግዚአብሔር እንድናደርገው ከኛ የሚፈልገው መሆኑን ተረድተን ከልብ በመሰጠት ልናከናውነው የሚገባን ጉዳይ ነው። ሁለተኛ ህሊና። ይህ ደግሞ የምናደርገውን ነገር ሁሉ ወደ ኋላ መለስ ብለን የምናስተውልበትና የምንመረምርበት መንገድ ሲሆን የሰራነው ሥራ ትክክል ካልሆነ ምንጊዜም ቢሆን ደስታና ሰላም ይርቀናል። ይህ ቆንጆ ሚዛን ነው ማለት ነው። ሶስተኛውና የመጨረሻው ነጥባችን ደግሞ ወይም መመሪያ ማለት ነው ለሌላው ማሰብ የሚል ነው። ሶስተኛው የኛ መመሪያ ምንድነው ማለት ነው? ለሌላው ማሰብ የሚል ነው። ምንጊዜም ቢሆን አንድን ነገር ከማድረጋችን በፊት ደካማውን ወንድም ይጎዳል ብለን ማሰብ መቻል አለብን። አንድ ጊዜ ልድገምላችሁ። ምንጊዜም ቢሆን አንድን ነገር ከማድረጋችንና ከመከወናችን በፊት ደካማውን ወንድም ይጎዳል ብለን ማሰብ ማመዛዘን ማሰላሰል መቻል አለብን። ቁጥር 3 እንዲህ ይላል፣ ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደ ተጻፈ ሆነበት ይላል። ክርስቶስ የራሱን ደስታና ፍላጎት አላስቀደመም። ክርስቶስ ምንጊዜም ምሳሌ ሆኖ የሚቀርበው መዋጀት ከሚለው ከእግዚአብሔር ጸጋ ጋር ተያይዞ ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ የዛሬው ምሽት ጥናታችን እዚህ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እንግዲህ ተናደሩ፣ እግዚአብሔር ይባርካችሁ እያልን እኔና ቴክኒሻን
አለማየሁ
በዚህ በሚቀጥለው ዝማሬ እንሰናበታችኋለን። በሰላም ሁኑ።
ያመጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።